የ18 ዓመት ወጣት ኢዘዲን ካሚል የእድሜ እኩዮቹ ጊዜያቸውን በመዝናናት ሲያሳልፉ እሱ ግን በፈጠራና በስራ ማሳለፍ መርጧል። ይህ ወጣት በዚህ አጭር የእድሜ ዘመኑ በዙሪያው ከሚያያቸው ችግሮች በመነሳት 34 ለተለያዩ ጉዳዮች መፍትሄ የቴክኖሎጂ የፈጠራ ስራዎችን አበርክቷል። ኢዘዲን ከሰራቸው ስራዎች ውስጥ ሁለቱን እንዲህ ጠቅሳል።
ከዚህ በፊት ከሰራቸው የፈጠራ ስራዎች ውስጥ ከ34 የፈጠራ ስራዎች የተወሰኑት ለመጥቀስ ያህል ተሽከርካሪ ሰርቻለሁ። በሶላር እና በኤሌክትሪክ ቻርጅ ብቻ አድርጎ የሚሄድ በአንድ ጊዜ ቻርጅ እስከ 46 ኪሎ ሜትር መጓዝ የሚችል ሲሆን ፋይናል ስፒዱ እስከ 60 ኪሎ ሜትር ፐር አወር መሄድ የቻለ ባለሶስት እግር ተሽከርካሪ መስራት ያለው ማለት ነው። እንዲሁም ደግሞ በሴፍቲ ዘርፍ የሌባ መቆጣጠሪያ መስራች ያለው ከ30 ሜትር ርቀት ውስጥ ያለን ነገር ሴንስ ማድረግ ይችላል። እንደዛ አይነት የሌባ መቆጣጠሪያ ነው የሰራሁት። ያ የሌባ መቆጣጠሪያ ባልተፈቀደበት ቦታ ላይ ሰዎች ሲንቀሳቀሱ ሴንስ አድርጎ እዛ ጋር ላስቀመጠው ሰው ቁጥር በመደወል ያሳውቃል ማለት ነው። ስለዚህ አምስቱም ጋር እስከሚደንቁ የሚጠቀመው 50 ሰከንድ ነው። እንደዚህ አይነት የእሳት አደጋ መቆጣጠሪያ መስራች ያለው ማለት ነው።
ኢዘዲን ካሚል የኮሮና ቫይረስ ከገባ በኋላ ትምህርት ሙሉ ለሙሉ የቆመበት አጋጣሚ ለፈጠራ ስራው አመቺ እንደሆነም ይናገራል። በዚህ ወቅትም የተለያዩ አዳዲስ ፈጠራዎችን አበርክቷል።
ከኮቪድ ጋር የተያያዙ የራስ የፈጠራ ስራዎች አሉ። ከእነዚህም ውስጥ በትምህርት ሚኒስቴር እና በስቲም ፓወር ድጋፍ ተደርጎልኝ የሰራሁት ኮቪድ ብራስሌት ነው። ይህ ኮቪድ ብራስሌት ጥቅሙ ምንድን ነው? የራሱ የሆነ ሴንሰር አለው። አክስለሮሜትር ጃይሮስኮፕ በመጠቀም ነው መስራት የቻልኩት። ስለዚህ ፊታችን ለመንካት በምንሞክርበት ሰዓት ሳውንድ አለው። ከፈለግን ደግሞ በመዝረስም እንዲያስታውቀን ማድረግ የምንችለው ቴክኖሎጂ ነው ማለት ነው። ያው በአጠቃላይ ትልቁ ጥቅሙ እጃችን ላይ ቫይረስ ሊኖር ይችላል። አንዳንዴ ማስክ ባወለቅንበት ሰዓት ፊታችን አካባቢ ለመንካት ስንሞክር ቫይረሱ ሊተላለፍ ስለሚችል በፍጹም ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው።
ኢዘዲን ባለፈው አንድ ወር ጊዜ ውስጥ ከነዚህ ምርቶች ውስጥ አንዱን ለገበያ በማቅረብ ሌሎች ወገኖቹም የስራ እድል እንዲያገኙ ማድረግ እንደቻለም ይናገራል።
በቅርቡ አይከን አፍሪካ የሚባል ስታርታፕ ካምፓኒ ፋውንድ አድርግ ያለው። ስለዚህ አይከን አፍሪካን ለማቋቋም የፋይናንስ ድጋፍ ላደረጉልኝ ሳውዝ አፍሪካን ሙስሊም ኮሚኒቲዎች በዚሁ አጋጣሚ ማመስገን እፈልጋለሁ ማለት ነው። ስለዚህ አይከን አፍሪካ ከተመሰረተ ወደ አንድ ወር አልፎታል። ከመሰረተ በኋላ ወደ 347 የሚጠጉ ከንክኪ ነጻ የሆኑ የእጅ መታጠቢያዎች ለተለያዩ ድርጅቶች፣ ግብረሰናይ ድርጅቶች፣ ሆቴሎች፣ ሆስፒታሎች እና ባንኮች ከኛ መግዛት ችለዋል፣ መጠቀም ችለዋል ማለት ነው። ስለዚህ እስካሁን ድረስ ኮመርሻላይዝ ያደረግኩት ከንክኪ ነጻ የሆነው የእጅ መታጠቢያ ነው ማለት ነው። በዚህ በአይከን አፍሪካ በቅርብ በመሰረትኩት ድርጅት ማለት ነው። ስለዚህ አይከን አፍሪካ አንድ ነገር ላይ ብቻ ስፔሻላይዝ አድርጎ መስራት ብቻ ሳይሆን ሌሎችም ከዚህ በፊትም የሰራኋቸው የፈጠራ ስራዎች ቀስ በቀስ ስፔሻላይዝ ያደረግኩኝ ቀስ በቀስ ሌሎችም ላይ መስራት ላይ ነው ከሳደርጎ ሊሰራ የተቋቋመው። ኔክስት ደግሞ አዲስም ቴክኖሎጂ እያሰብን ነው። አውቶማቲክ ሳኒታይዘር ዲስፔንሰር ለማምረት እያሰብን ነው። በቅርቡ እሱም እንጀምራለን ማለት ነው። ከዛ በኋላ ሌሎችም ቴክኖሎጂዎች መጨመር ላይ ይቀጥላል ማለት ነው።
ኢዘዲን ካሚል ወጣት አፍሪካውያን ስራ ፈጣሪን ለማበረታታት በሚሰራው በአፍሪካን ኢኖቬሽን ዊክ አማካኝነትም ኢትዮጵያን ወክሎ አምባሳደር እንዲሆን ተመርጧል። ኢዘዲን በዚህ በአምባሳደርነት ወቅቱ ምን ለመስራት እንዳሰበም እንዲህ ይገልጻል።
አፍሪካን ኢኖቬሽን ዊክ አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከ108ቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ፣ ተሹሜያለሁ ማለት ነው። ስለዚህ እኔ የተሰጠኝ ኃላፊነት የኢትዮጵያውን ብቻ ኢትዮጵያ ውስጥ ያለውን ነገር አስተባበር ብቻ ሳይሆን የኢስት አፍሪካን ሄድ ተደርጌ ነው የተመረጥኩት። ስለዚህ የእኔ ድርሻ ምንድን ነው የሚሆነው ማለት ነው? የተለያዩ ኮምፒቲሽኖች ይዘጋጃሉ፣ የፈጠራ ስራ ውድድር። የፈጠራ ስራ ውድድሩም ሲዘጋጅ የሚካሄደው አፍሪካን ዩኒየን አዲስ አበባ ላይ ነው ማለት ነው። በአጠቃላይ አፍሪካን ኢኖቬሽን ዊክ በዋናነት የፈጠራ ስራ ውድድር ማዘጋጀት ነው። የፈጠራ ስራ ውድድር በማዘጋጀቱ ውስጥ አሸናፊዎች ቴክኖሎጂ ላይ ኢንቨስት ከሚያደርጉ ባለሀብቶች ጋር በማገናኘት የፈጠራ ስራቸው ወደ ኔክስት ስቴፕ እንዲሸጋገር ማድረግ ላይ የሚሰራ ድርጅት ነው ማለት ነው። ስለዚህ ዋናው ስራዬ እንደዛ ነገሮች ማስኬድ ማስተባበር ነው። የምሰራው እናነት እዛ አይነት ነገሮች ላይ ነው የምሳተፈው። ኢኖቬሽን ዊክ ሌላው ሀሳቡ ምንድነው? የፈጠራ ስራዎች የፈጠራ ስራ ባለሙያዎች ማገናኘት ነው፣ ኔትወርክ መፍጠር።
ከአፍሪካ ህብረት ጋር በመተባበር የሚሰራው አፍሪካን ኢኖቬቲቭ ዊክ በፈጠራ ስራ ላይ ያሉ አፍሪካውያን ወጣቶችን እንዲሳተፉ የሚያደርግ ተቋም ሲሆን እድሜያቸው ከ25 ዓመት በላይ የሆኑ ወጣቶች የሚመረጡበት መርሃ ግብር ላይ ነው ኢዘዲን የተመረጠው። ኢዘዲን ከእድሜ ውጭ ያሉ መመዘኛዎችን በማሟላትም አምባሳደር ሆኖ ሊመረጥ ችሏል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።